ይህ አስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በማዳኑ ግሩም በሰልፍም ታላቅን ኃይል የሚያደርግ እግዚአብሔር አምላካችን ስሙ ለዘላለም ይክበር ይመስገን። ያንዳንዷን ቀን በቃሉ ማድ ዙሪያ ሰብስቦን እየመገበን ወገኖቼ ለዚህች ደግሞ ለተወደደች ምሽት እንድንበቃ ፈቃዱ ሆኗል። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮች፣ በእያላችሁበት ስፍራ ሆናችሁ ራዲዮናችሁን ከፍታችሁ እነሆ ከጌታ ማድ ለመመገብ በተለያየ አይነት ሁኔታ ውስጥ ሆናችሁ ለብቻችሁም ወይንም ደግሞ በህብረት አንድ ላይም በመሆን ቀርባችሁ ልትሆኑ ትችላላችሁ። የሚያጽናናውና የሚያበረታታው የእግዚአብሔር መንፈስ እያንዳንዳችንን አሁን ባለንበት ሁኔታ ይገናኘናልና ደስ ሊለን ይገባል። ባለፈው ምሽት ክፍለ ጊዜ ጀምረነው የነበርነውን የሐዋርያ ሥራን መጽሐፍ ጥናታችንን ዛሬ ከምዕራፍ 1 ቁጥር 4 እስከ ቁጥር 26 አንድ ላይ አብረን እንመለከታለን። የረዳን እግዚአብሔር አምላካችን ከጎናችን በመሆን ያስተማረን መጽሐፈ ሩትን ጀምረን እንድንጨርስ የረዳንም አምላካችን ዛሬም ደግሞ እነሆ የሐዋርያ ሥራን በማስተማር ከፍጻሜው እንድንደርስ ይረዳናል። ብዙ ቁም ነገሮችን በዚህ ውስጥ እንድንገበይ አስተማሪው መንፈስ ቅዱስ ደግሞ አስፈላጊውን ሁሉ ያደርግልናል ብዬ አምናለሁ። እናንተም እንዲሁ። እንግዲህ እስቲ በማስቀደም እንደ ወትሮ ሁሉ ዝማሬ በማድመጥ ዝግጅታችንን እንጀምር።
አደራሹን በሰማይ ዘርቶ ሰፈሩን በምድር ላይ መስርቶ የባህርን ውሃ ወደ አየር አውጥቶ በምድር ፊት ላይ የሚያበሰው እርሱ ነው እርሱ ነው ስሙ ክብሩ ሰማያትን ሸፍኗል ምስጋናው ምድርን ሁሉ ሞልቷል ውበቱ እንደ ፀሐይ ያበራል አቤት አቤት እንደ እግዚአብሔር ያለ ማነው 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 በስንዝር የለካ ሰማያትን በፍኝ የሰፈረ ውኆችን የምድርን አፈር በመስፈሪያ የያዘ ተራሮችን በሚዛን የመዘነ እርሱ ነው ስሙ እግዚአብሔር ነው። ክብሩ ሰማያትን ሸፍኗል ምስጋናው ምድርን ሁሉ ሞልቷል ውበቱ እንደ ፀሐይ ያበራል
አቤት አቤት እንደ እርሱ ያለ ማነው? አዎ በርግጥ እንደ እግዚአብሔር ያለ ማነው? ወዳጆቼ ስሙ ለዘላለም የተመሰገነ ይሁን። በዝማሬውም ያገለገለንን ወንድማችንን እግዚአብሔር አብዝቶ ይባርከው። እስቲ እንጌታን እናመስግነው። እግዚአብሔር አባታችንና አምላካችን ሆይ እናመሰግንሃለን፣ ያለፉትን ቀናት ሁሉ ስለ ጠበቅከን። እግዚአብሔር ሆይ በነበርንበት ስፍራ ሁሉ ከእኛ ጋር ነበርክ፣ እነሆ አሁንም ከእኛ ጋር ነ። እነሆ ሩትን ወደ ቦዔዝ እርሻ በትክክል እንደ መራ፣ በዚያም ስፍራ ደግሞ ሞገስን እንዳገኘች፣ በዚያም ስፍራ ደግሞ በቦዔዝ ፊት ለፊት እነሆ ጌታ ሆይ ተባርካ ግርማና ሞገስን አግኝታ ለሚስትነትም ደግሞ ታይታ ባለትዳር ያደረግካት አንተነ። ዛሬም ደግሞ እኛን ወደ አንተ ትክክለኛ እርሻ ጌታ ሆይ እግሮቻችን እንድትመራ ከአንተም ደግሞ ባለጠግነት መጥገብን እንድንችል እግዚአብሔር አባታችንና አምላካችን ሆይ ኖ ራሳችን እንድትመራን አሳልፈን ለአንተ እንሰጣለን። እግዚአብሔር ሆይ በፈቃድህ መመራት መቻል ታላቅ ነገር ነው። የራሳችንን ፈቃድ ሳይሆን ያንተን ፈቃድ መከተል እንድንችል እባክህ እግዚአብሔር ሆይ ቁርጥ ውሳኔ እንድናደርግ ልባችንን እግዛ፣ ሁለንተናችንን እግዛ። እግዚአብሔር አምላካችን ሆይ ካንተ ትክክለኛው ማሳ፣ ካንተ ትክክለኛው አውድማ እግዚአብሔር ሆይ ከቃልህ ተለይተን ወደ ሌላ ስፍራ ደግሞ እግሮቻችን እንዳያቀኑ እግዚአብሔር አምላካችን ሆይ ጠብቀን፣ የሚኖረንን ጊዜ ደግሞ ባርክልን፣ በዚህ በቃልህ ውስጥ ደግሞ ራሳችንን እንድናገኝም እርዳን። በሚኖረን ጊዜ በኃይልና በግርማ በሙላት በእኛ መካከል እንድትመላለስን ለምናሃለን። በጌታ በኢየሱስ ክርስቶስ ስም ስትል ስማን፣ አሜን። አድማጮች፣ ባለፈው ክፍለ ጊዜ ጥናታችን የሐዋርያት ሥራ መጽሐፍ ጥናት መጀመራችን ይታወሳል። እዚያ ውስጥ የሐዋርያት ሥራ መጽሐፍ ከሉቃስ ወንጌል የቀጠለ በመሆኑ አንዳንድ ጊዜ አምስተኛ ወንጌል ተብሎ ይጠራል ማለታችንና የሐዋርያት ሥራ መጽሐፍ የተለየ ባህሪ የሚሰጠው ስምንት ነጥቦችንም ከተቃቀስን በኋላ ወደ መጨረሻ ላይ ከትንሣኤው በኋላ የኢየሱስ የአርባ ቀን አገልግሎት የሚለውን አብይ ርዕስ ወስደን መመልከታችን ይታወሳል። ዛሬም ባለፈው ክፍለ ጊዜ ካቆምንበት ስፍራ እንጀምራለን እና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ የሐዋርያት ሥራ ምዕራፍ 1 ቁጥር 4ን ተመልከቱ። የሐዋርያት ሥራ ምዕራፍ 1 ቁጥር 4ን ተመልከቱ። ወዳጆቼ ስለ ትንሣኤ እስቲ ትንሽ አስተያየት ልንልስጥ። እንደሚመስለኝ ትንሽ የተጠማዘዘና የተዛባ አንድ ክፍል አለ ብዬ አስባለሁ። ይህም ኢየሱስ እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉ ወደ እኔ ስባለሁ ብሎ እየተናገረው ነው። ይህንን ደግሞ የምናገኘው በዮሐንስ ወንጌል ምዕራፍ 12 ቁጥር 32 ላይ ነው። ዮሐንስ 12 ቁጥር 32ን ተመልከቱ። እንዴት አድርጎ ነው ከምድር ከፍ ከፍ የሚለው? ከፍ ከፍ የሚለው በትንሣኤ ነው። ወገኖቼ ሆይ ከሞት በመነሳት ነው። መልእክቱም ይሄው ነው። ስለ ኢየሱስ የትኛውንም ያህል አውሩ፣ ምን ያህልም መልካም እንደሆነ ስለ እርሱ ተናገሩ፣ የመልእክታችሁ ወይም የምስክርነታችሁ አስፈላጊ ጉዳይ ያለው ከሙታን መካከል ተለይቶ መነሳቱ ላይ ነው። እውነቱ እዚህ ነው። እርሱ ተነስቷል፣ ከፍ ከፍም ብሏል። ዛሬ ብዙ ሰዎች ወደ ክርስቶስ የማይፈልሱበት ዋናው ምክንያት የተነሳው ክርስቶስ ስለማይሰበክ ነው። ይህንን አስረግጠው በቤተ ክርስቲያን ውስጥ በብዙ የሚናገሩ ወንጌላውያን ወይም ሰዎች የሉንም። ኢየሱስ ክርስቶስ በሞት ላይ ሥልጣን አለው፣ ድል አድርጎ ተነስቷል። የሐዋርያት መጽሐፍ የኢየሱስ ክርስቶስን መነሳት ትኩረት ሰጥቶት እንዴት እንደሚያወሳው እንመልከት። እስቲ ቁጥር 4ን ተመልከቱ። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ ይላቸዋል። ይህ አሁን ያነበብነው የመጽሐፍ ክፍል ቀደም ብለን ባለፈው ክፍለ ጊዜ ጥናታችን ያየናቸው ቁጥሮች በሙሉ ማጠቃለያ ነው። በዚህ ክፍል ውስጥ ሐዋርያት የመንፈስ ቅዱስን መምጣት እንዲጠባበቁ ተነግሯቸዋል። ጊዜው እስኪደርስም ድረስ ባሉበት ስፍራ እንዲቆዩ ትእዛዝ ተሰጥቷቸዋል። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። የሐዋርያት ሥራ ምዕራፍ 1 ቁጥር 5ን ልብ ይሏል። ሞትን ድል አድርጎ የተነሳው ኢየሱስ ወደ ሐዋርያቱ ቀርቦ የሰጣቸው ትእዛዝ ይህ ነበር። ልብ በሉ፣ አንድ ነገር እንደሚሆንም ነግሯቸው ነበር። ከጥቂት ጊዜ በኋላ በመንፈስ ቅዱስ እሳት እንደሚጠመቁ አስታወቃቸው። ይህ የመንፈስ ቅዱስ ጥምቀት ኢየሱስ አስቀድሞ የተናገረውና አብ የገባው ቃል ኪዳን ነበር። ይህ ጥምቀት በተለምዶ የምንጠመቀው የውሃ ጥምቀት ሳይሆን የመንፈስ ቅዱስ ጥምቀት መሆኑን በሚገባ ልንገነዘብ ያስፈልጋል። ይህ መንፈስ ቅዱስ ጥምቀት እውነተኛ ጥምቀት ሲሆን ወደ አካሉ ማለትም ወደ ቤተ ክርስቲያን ወይም ደግሞ ቤተ ክርስቲያን ብለ ወደ ምንጠራው የሚቀላቅለን አስፈላጊ ጥምቀት ነው። ስለዋላችሁ ይህ የመንፈስ ቅዱስ ጥምቀት እውነተኛ ጥምቀት ሲሆን ወደ አካሉ ማለትም ቤተ ክርስቲያን ብለን ወደ ምንጠራው የሚቀላቅለን አስፈላጊ ጥምቀት ነው። ወደ ሁለተኛው ምዕራፍ ስንገባ በባለ 50 ቀን መንፈስ ቅዱስ እንደወረደና በመንፈስ እንደተሞሉ ይነግረናል። እግዚአብሔርን በሚገባ ለማገልገል ወዳጆቼ በመንፈስ ቅዱስ መሞላት እጅግ አስፈላጊ ነገር ነው። ሌላው የምንረዳው ነጥብ ቢኖር በመንፈስ ቅዱስ ከተሞሉ በኋላ በአገልግሎታቸው ሌሎች የመንፈስ ቅዱስ አገልግሎቶች እንደሚገለጹ ነው። ቁጥር 6 ንኒ እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። አንዳንድ አስተያየት ሰጪዎችና ጻፊዎች ከላይ ደቀ መዛሙርት የጠየቁትን ጥያቄ ትክክል እንዳልሆነ አድርገው በመናገር ሊወቅሷቸው ይፈልጋሉ። ኢየሱስ ከመለሰላቸው አቋያ እኔ ስመለከተው ግን እነዚህ ሰዎች ስህተት እንዳልነበሩ ገነዘባለሁ። ሲመልስላቸው አልገሰጻቸውም፣ እንደሞኝ ጥያቄም አልቆጠረው። ሐዋርያት የተማሩትም ሆነ ያደጉት በብሉይ ኪዳን ዘመን ነው። በዚህ ወቅት ደግሞ የመሲሁን መገለጥ ሲጠባበቁ ነበር። የሚገባቸውም ደግሞ መሲሁ ሲመጣ መንግስቱን በዚህች ምድር ላይ እንደሚመሰርት ነው። ያም ነበር የነርሱ ተስፋ። ለዚህች ምድር እስካሁን ተስፋ የሆነው ይሄው ነው። እግዚአብሔር ለምድር ዘላለማዊ የሆነ ዓላማ አለው። ሐዋርያት በወቅቱ የተናገሩት ስለ እግዚአብሔር መንግስትና የዳዊት ቤትን መልሶ ስለመመስረት ነው። ከትንሣኤው በኋላ የነገራቸው ነገር ቢኖር በቁጥር 3 እንደምንመለከተው ከእግዚአብሔር መንግስት ጋር ስለተያያዘው ጉዳይ ነው። ይህን ልብ በሉ። በቁጥር 3 እንደምንመለከተው ከእግዚአብሔር መንግስት ጋር ስለተያያዘው ጉዳይ ነው የነገራቸው። እስቲ ቁጥር 7ን አለፍ ብለን እንመልከት። እርሱም አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም ብሎ ይመልስላችኋል። በዚህ ወቅት የእስራኤል መንግስት ተመልሶ እንደማይመሰረት እንዲያውቁ ፈቀደላቸው። ከዚህ ይልቅ ለስሙ የሚሆኑ ሰዎችን ጠራ። ያም ቤተ ክርስቲያን ተብላ የተጠራችውን ማለት ነው። ሐዋርያት ሥራ ምዕራፍ 15 ላይ የመጀመሪያውን ስብሰባ በኢየሩሳሌም ሲያደርጉ ያዕቆብ ተነስቶ ከዚህ የሚከተለውን እውነት በመግለጽ ንግግር አደረገ። ወንድሞች ሆይ ስሙ፣ እግዚአብሔር ለስሙ የሚሆንን ወገን ከአሕዛብ ይወስድ ዘንድ አስቀድሞ እንዴት እንደጎበኘ ስምዖን ተርኳል። ከዚህም ጋር የነቢያት ቃል ይስማማል፣ እንዲህ ተብሎ እንደ ተጻፈ ከዚህ በኋላ የቀሩቱ ሰዎችና በስሜ የተጠሩት አሕዛብ ሁሉ ጌታን ይፈልጉ ዘንድ መልሳለሁ። የወደቀችውንም የዳዊትን ድንኳን እንደገና ሠራታለሁ፣ ፍራሿንም እንደገና ሠራታለሁ፣ እንደገናም አቆማታለሁ ይላል። ይህን የሚያደርግ ጌታ ከጥንት ጀምሮ ሥራ ሁሉ በእግዚአብሔር ዘንድ የታወቀ ነው። 24 ሥራ ምዕራፍ 15 ከቁጥር 14 እስከ 18 ያለውን ስፍራ ተመልከቱ። ዛሬም ቢሆን ወገኖቼ እግዚአብሔር የሚያደርገው ይህንኑ ነው። እግዚአብሔር ለራሱ የሆነን ሕዝብ ከመካከላቸው ሊያወጣ አሕዛብን ጎበኘ። ይህ ነበር እንግዲህ እግዚአብሔር በክርስቶስ ያመኑትን ሰዎች ከዓለም ጠርቶና በመንፈስ ቅዱስ አጥምቆ ወደ አካሉ ማለትም ወደ ቤተ ክርስቲያን እንዲጨመሩ ያደረገው። ስለዚህ ሐዋርያት በዚህ ወቅት የእስራኤልን መንግሥት ስለመመለሱ ሲጠይቁት የሰጣቸው መልስ ይህንን ጉዳይ የማንሻና የመነጋገር ያው ጊዜ አሁን እንዳልሆነ አድርጎ ነው። ጌታችን የሚለው ወራትና ዘመናትን ማወቅ ለእኛ አስፈላጊ እንዳልሆነ ነው። ለእኛ ይህ አስፈላጊ ጉዳይ አይደለም። በትንቢት አምናለሁ እኔ ወገኖች። ቢሆንም አንዳንዶች ከሚገባው በላይ ትኩረት ይሰጡታል። ራስን በእምነት ለመገንባት ካስፈለግ ወገኔ ሆይ ትንቢትን ከማጥናት የላቀ ነገር ሊጠይቅህ ይችላል። ስለዚህ ዛሬ የእኛ ድርሻ ምንድን ነው ትሉኝ ይሆናል። ጌታ ሐዋርያትን እንዳልገሰጻቸው እንደ ገና ልብ እናድርግ። ከዚህ ይልቅ ግን ያሳያቸው በሐሳብ ውስጥ ያለውን ነው። ለእኛም የሚጠቅመን ነገር ይሄው ነው እላለሁ። ወራትንና ዘመናትን ማወቅ የእኛ ድርሻ አይደለም። በቃ አብ በራሱ ፈቃድና ኃይል ሁሉን አስቀምጧል። ነገር ግን የእኛ ድርሻ ይህ ነው እላለሁ። እስቲ ቁጥር 8ን እናንብብ። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አላቸው። ዛሬም የእኛ ሹመት ይህ ነው ወዳጆቼ። ይህ ተልእኮ የተሰጠው ለአንድ ለተወሰነ አካል ወይም ለቤተ ክርስቲያን አመራር ወይም ለአንድ ለታዋቂ ድርጅት አይደለም። ነገር ግን ይህ ተልእኮ የተሰጠው ለእያንዳንዱ ግለሰብ በነፍስ ወከፍ በግሉ እንዲያከናውነው ነው። ይህም ማለት ለኔም ለናንተም ጭምር ማለት ነው። ይህ ትእዛዝ ለደቀ መዛሙርቱ ሲሰጥ ገና መንፈስ ቅዱስ ሳይወርድና ቤተ ክርስቲያን ሳትመሰረት ነበር። ይህ ቀጥተኛ ትእዛዝ ዛሬም ለኔና ለናንተ ነው። የእግዚአብሔርን ቃል ለማድረስ የሁላችን ድርሻ ነው ወገኖቼ። ወንጌል መስካሪዎችን ልኮ ወንጌልን ማድረሱ የቤተ ክርስቲያን ድርሻ ስለሆነ ዝም ብለን ተቀምጠን ሌሎች የሚሰሩትን እንመልከት ማለት አንችልም። አስፈላጊው ጥያቄ የእግዚአብሔርን ቃል ለማድረስ ወይ የሚለው ነው። ለወንጌል ምስክር ለመሆን ወዳጄ እስከ ዓለም ዳርቻ ትሄዳለህን ወይስ የወንጌል መልእክተኞችን ሚስዮናውያንን ወይም የሪያዶ የወንጌል ስርጭትን ባላቅም ትደግፋለህ? በግልስ በዚህ አይነት የወንጌል ስርጭት ውስጥ ልትካፈል ፈቃደኛ ነህን? ዛሬ ብዙ ሰዎች ስለመምጣቱ ወራትና ዘመናት ማውራት ይወዳሉ። ነገር ግን የእግዚአብሔርን ቃል ወደ ዓለም ይዘው ለመውጣት ፈቃደኞች አይደሉም። ነገር ግን የተሾሙበት ጉዳይ ይህ ነበር። ኃላፊነቱ ለሐዋርያት ብቻ ሳይሆን ለኔና ለናንተ ጭምር ነው ወገኖቼ። አሁን ጌታ በድንገት ለኔና ለናንተ ቢገለጥ የት ስፍራ ይሆን የቆምነው? ስለመምጣቱ አይደለም የተናገረው። የተናገረው ወንጌልን ይዘን ወደ ዓለም እንድንሄድ ነው። ሰዎች እንዲጸኑ ነው የሚፈልገው ጌታ። ይህ ነው የኛ ድርሻ። ወንጌልን ይዘን ለመውጣት ኃይል ያስፈልገናል። ይህንን ኃይል ሊሰጠን ጌታ ቃል ገብቶልናል። ይህም ቃል ኃይልን ትቀበላላችሁ የሚል ነው። ለዚህም ጌታ እንዲመራን ያስፈልገናል ወዳጆቼ። ዛሬ ወንጌልን ይዞ ለመውጣት የኛ ድርሻ ነው ብለናል። እኛ ይህንን ለማድረግ ኃይል ላይኖረን ይችላል። በቤተ ክርስቲያንም ኃይል ላይኖር ይችላል። ነገር ግን ኃይል በመንፈስ ቅዱስ ውስጥ አለ። በሰዎች ሕይወት ውስጥ፣ በቤተ ክርስቲያን ውስጥ፣ እንዲሁም በእንደዚህ አይነት የራዲዮ ፕሮግራሞች ውስጥ የሚንቀሳቀስ መንፈስ ቅዱስ ነው። ጥያቄው ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ የሚለው የተስፋን ቃል ለመቀበል ፈቃደኞች ነን ወይ የሚለው ነው። እናንተስ ምን ብላችሁ ትመልሳላችሁ? ጌታ ለኛ የሰጠውን ሹመት ለመቀበል ኃይሉን ለመቀበል እናንተ ዛሬ በዚህች ምሽት ይህንን ራዲዮ የምታዳምጡ ፈቃደኞች ናችሁን? ጌታ ወገኖቼ ምስክሮቼ ትሆናላችሁ ይለናል። ምስክርነታችን ለክርስቶስ ነው። የስብከታችን መካከለኛም ኢየሱስ ክርስቶስ የእግዚአብሔር ልጅ መድኃኔዓለም ነው። በኢየሩሳሌም ይላል። ይህንን በተወለድንበት መንደርና ከተማ አድርገን መውሰድ እንችላለን። በይሁዳ ለሚለው ለሕዝባችን ለማኅበረሰባችን በብሉ ምስክሮች መሆን እንችላለን። በሰማርያ ለሚለው ቃሉ ደግሞ ለሌሎች ሕዝቦች ከእኛ ጋር በባህልም ሆነ በቋንቋ እንዲሁም በእምነት ለተለዩ ሁሉ መልካም ምስክሮች መሆን አለብን። ወንጌልን ይዘን ወደ እነርሱ መቅረብ መቻል አለብን። በርግጥ ከሁሉ ጋር መተባበሩና መግባባቱ ሊከብደን ይችላል። ማንም እንደሚያደርገው ጓደኞቻችንን መምረጥ እንችላለን። ይህም ካሉን ነጻነቶች መካከል አንዱ ነው። ከኛም ጋር መተባበርን የማይፈልጉ ብዙ ሰዎች ይኖራሉ። ይህንም የራዲዮ ፕሮግራም ማዳመጥ የማይፈልጉ ሰዎችም ሊኖሩ ይችላሉ። አካባቢያቸው እንድንደርስ የማይፈልጉ ብዙ ሰዎችም አሉ። እኛም ብንሆን ያኗኗራቸውን ስርዓት ላንወደው እንችላለን። ነገር ግን እነዚህን ሰዎች ወደናቸውም አልወደናቸውም፣ ጠሉንም አልጠሉን፣ ወንጌልን ለማድረስ ኃላፊነት አለብን። ይህንን እውነት መረዳት መቻል አለብን። በመጨረሻም የሐዋርያት ምስክርነት በዓለም ሁሉ ወጣ። ይህ የጌታ ሐሳብ መሆኑን መዘንጋት የለብንም። የምንወደው ከሆነ ወገኖቼ ትእዛዙን እንድንጠብቅ ነው ያዘዘን። ትእዛዙም ለእያንዳንዳችን ለግላችን ነው። ይህንን ኃላፊነት ትተን ይህ የቤተ ክርስቲያን ድርሻ ነው። ቤተ ክርስቲያን ታከናውነው። ስለዚህ እኔ በዚህ ውስጥ መግባት አልፈልግም የምንለው ጉዳይ አይደለም። ወገኖቼ ሆይ ምን ያህል ወንጌልን በማዳረስ ሥራ ውስጥ ተካፍላችኋል? ለክርስቶስ ያላችሁ ምስክርነት የቱን ያህል ነው? መልሱን ለእናንተ ተዋለሁ። ከዚህ በመቀጠል ደግሞ የኢየሱስ ክርስቶስን እርገትና የምጻቱን ተስፋ ስለሚያወሳው ክፍል እንመለከታለን። እስቲ ከመጽሐፍ ቅዱሶቻችሁ የሐዋርያት ሥራ ምዕራፍ 1 ቁጥር 9ን አብረን እናንብብ። ይህንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው ይላል። የጌታ ኢየሱስ ክርስቶስ እርገት በጌታ አገልግሎት ውስጥ ጠቃሚና ሊጠቀስ የሚችል ተአምራት ነው። ዛሬ በዚህ ዘመን ለምንኖረውና ስለ ጠፈር ጉዞና ስለ ዋምርምር የምናውቅ ሰዎች ይህ የክርስቶስ እርገት ፍጹም እውነትና ታማኝ እንደሆነ እንረዳለን። በህዋ ውስጥ መጓዝ አዲስ ነገር አይደለም። ጌታ ኢየሱስ ከሁሉ በፊት አስቀድሞ ይህንን አድርጎታል። ይህንን ለማድረግ ግን የሚያስፈነጥር መሳሪያ ወይም መንኮራኩር አላስፈለገውም። ጌታችንን የሚቀበለው ደመና ነበር። ይህ ደመና ምን አይነት ደመና ነበር? ይህ ደመና እርጥበት ያዘለ የዝናብ ደመና ነበርን? መልሱ አልነበረም ነው። ይህ ደመና በማደሪያው ድንኳን ውስጥ የሞላው የእግዚአብሔር ክብር አይነት ደመና ነበር። እርሱ አስቀድሞ የነበረውን ክብር እያሰበ አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ በማለት ይጸልይ ነበር። ዮሐንስ ምዕራፍ 17 ቁጥር 5ን ተመልከቱ። በኋላ ወደዚህች ምድር ሲመጣ በጨርቅ ተጠቅሎ በግርግም ተኛ። ጌታችን ይህችን ምድር ትቶ ሲሄድ ግን በክብር ደመና ተጠቅልሎ በአባቱ ቀኝ በክብር ተቀመጠ። እግዚአብሔር ለዘላለም የተመሰገነ ይሁን። ሐዋርያት ቆመው ይህንን በመመልከት ላይ ያሉ ሁለት መላእክት ተገለጡላቸው። እንደ ሰውም እየተመለከቱ አስፈላጊውን መልእክት እንዲህ እያሉ ተናገሩ። ቁጥር 11ን አለፍ ብላችሁ ተመልከቱ። የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለ ምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። እጅግ ይገርማል። የከበረው ኢየሱስ ነበር ወደ ሰማይ ያረገው። ይህን የሚመስለው ኢየሱስ የከበረው ኢየሱስ እንዲሁ ወደ ላይ እንደሄደ እንዲሁ ደግሞ ተመልሶ አንድ ቀን ይመጣል። ዘካርያስ በምዕራፍ 14 ቁጥር 4 ላይ በዚያም ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ላይ ይቆማሉ። ደብረ ዘይትም በመካከል ወደ ምስራቅና ወደ ምዕራብ ይሰነጠቃል። እጅግም ታላቅ ሸለቆ ይሆናል። የተራራውም እኩሌታ ወደ ሰሜን እኩሌታውም ወደ ደቡብ ይርቃል በማለት ይነግረናል። ወዳጆቼ ካረገበት ስፍራ እንዲሁ እዚያው ተመልሶ ይመጣል። የመንፈስ ቅዱስ ጥምቀትን መጠባበቅ ስለሚያወሳው ክፍል ደግሞ ቁጥር 12 ላይ እናገኛለን። እስቲ አለፍ ብላችሁ ዛሬ 10 ምዕራፍ 1 ቁጥር 12ን ተመልከቱ። ይህ ክፍል የሚያወሳው ስለ መንፈስ ቅዱስ ጥምቀት መጠባበቅ ነው። በዚያን ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው ይላል። እዚህ ላይ ይህን ልብ በሉ። የሰንበት መንገድ ማለት ከአንድ ኪሎ ሜትር ያህል የሚርቅ ሲሆን ወደ ከተማው እንዲቀርባቸው ሆነው የሚሰባሰቡበት ስፍራ ነው። ለዚህም ነበር በፋሲካ በዓል ሰሞን ለማምለክ ወደ ኢየሩሳሌም የሚመጡት። ሰዎች ወደ ቤተ መቅደሱ ቀርበው በህብረት ሆነው ካምፕ ሰርተው ከከተማው ውጪ የሚቀመጡት። የደብረ ዘይት ተራራ በህዝብ ተሞልቷል። ምናልባት በመቶ ሺህ የሚቆጠሩ ሰዎች በዓሉ ላይ ለመገኘት በወቅቱ ተሰባስበው ይሆናል። ለምን ይሆን በዚህ አይነት ሁኔታ ርቀው የተቀመጡት? ምክንያቱም የሰንበትን መንገድ ያህል ከቤተ መቅደሱ ርቀው መቀመጥን ስለፈለጉ ነው። የሰንበትን መንገድ ያህል ማለት ደግሞ ቅድም እንደጠቀስኩላችሁ አንድ ኪሎ ሜትር ያህል መንገድ የሚርቅ ይሆናል ማለት ነው። ሐዋርያት ሥራ ምዕራፍ 1 ከቁጥር 13 እስከ 14 ያለውን ስፍራ ተመልከቱ። የኢየሱስ እናት በዚያ ስለነበረች ደስ ይለኛል። ክብሯና ዝናዋ አሁን ግልጽ ሆኗል። እርሷም እንደገለጸችው ኢየሱስ ከድንግል የተወለደ የእግዚአብሔር ልጅ እንደሆነ አሁን ግልጽ ሆነ። በዚህ ወቅት የሐዋርያትና የሌሎች አማኞች ልብ አንድ ነበር። ያም በአንድ ላይ በአንድ ልብ መጸለይና የተገባላቸውን የተስፋ ቃል መጠባበቅ ነበር። የጌታችን እናት ማርያም በዚህ የጸሎት ስፍራ በሐዋርያት መካከል ነበረች። ይህም ጊዜ በኢየሱስ ወደ ሰማይ ማረግና በመንፈስ ቅዱስ መውረድ መካከል የተፈጸመ ነበር። ሐዋርያትን ስለ መሾም የሚያወሳው ክፍል ደግሞ ከቁጥር 15 እስከ 18 ያለውን ስፍራ ተመልከቱ። እንዲህ ይላል። በዚህ ወራት ጴጥሮስ 120 በሚያህል ሰዎች ማኅበር አብረው በነበሩ በወንድሞቹ መካከል ተነስቶ አለ። ወንድሞቹ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ይገባ ነበር፣ ከእኛ ጋር ተቆጥሮ ነበርና፣ ለዚህም አገልግሎት ታድሎ ነበርና። ይህም ሰው በአመፅ ዋጋ መሬት ገዛ፣ በግንባሩም ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ ይላል። ይህንን ነበር ስምዖን ጴጥሮስ ተነስቶ የተናገረው። ይህ የሆነው የበዓለ ሃምሳ ቀን ከመድረሱና መንፈስ ቅዱስ ከመውረዱ በፊት እንደሆነ ልብ በሉ። ይህ ሰው የመንፈስ ቅዱስ ሙላት ያስፈልገው ነበር። እኔና እናንተንም እንዲሁ ያስፈልገናል። ስለ ይሁዳም በዚህ ስፍራ የተወሰነ ስዕልን ሊገልጥልን ሞክሯል። በኢየሩሳሌም ለሚኖር ሁሉ ታወቀ። ስለዚህም ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ። እርሱም የደም መሬት ማለት ነው። በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን የሚኖርባትም አይኑር፣ ደግሞም ሹመቱን ሌላ ሰው ይውሰዳት ተብሎ ተጽፏልና ይላል። ቁጥር 19 እና 20 ልብ ይሏል። ብዙ ጊዜ በዚህ ጉዳይ ላይ ጥያቄዎች እንደተነሱ ነው። ስምዖን ጴጥሮስ የይሁዳን ቦታ የሚተካ ሰው ለመምረጥ ምርጫ አካሄዶ ይሆንን? መልሱ አይመስለኝም የሚል ነው። አለፍ ብላችሁ ዛሬ 10 ምዕራፍ 1 ከቁጥር 21 እስከ 22 ያለውን ስፍራ ተመልከቱ። እኔ እንደማምነው ከሆነ በጴጥሮስ የተመራውና ያስቆሮቱ ይሁዳን ቦታ የሚተካ ሰው የመምረጡ ጉዳይ የተካሄደው መንፈስ ቅዱስ ባልተገኘበትና ትክክለኛው ምሬት በሌለበት ሁኔታ ነው። በወቅቱ መንፈስ ቅዱስ አልወረደም ነበር። ማቲያስ መልካም ሰው መሆኑ የተመሰከረለት ሰው ነው። የሐዋርያነትን መስፈርት የሚያሟላ የክርስቶስ ትንሣኤን የተመለከተ በመሆኑ ሐዋርያ እንዲሆን ተመረጠ። ከቁጥር 23 እስከ 26 ባለው ስፍራ ላይ የመንፈስ ቅዱስን ምሬት አልመለከትም። ከቁጥር 23 እስከ 26 ባለው ስፍራ ላይ የመንፈስ ቅዱስን ምሬት አልመለከትም። ማቲያስ ይሁዳን ስፍራ ወስዶ ይሆንን? አይመስለኝም። እኔ እንደማምነው ጌታ ኢየሱስ በራሱ ጊዜ ባስቆሮቱ ይሁዳ ቦታ አንዱን እንደሚሾም ነው። ስለ ማቲያስ የተጻፈ አንዳች ነገር ከዚያ በኋላ አንሰማም ወይም ደግሞ አናይም። ስለ አገልግሎቱ የተዘገበ ምንም ነገር አናገኝም። እንደሚመስለኝም መንፈስ ቅዱስ ማቲያስን ረስቶታል። የኔ ጽኑ እምነት የሆነውና ጌታ የመረጠው ሰው ጳውሎስ ነው። ይህንን ለማለት ሥልጣኑ አለህን ብላችሁ ልትጠይቁኝ ትችላላችሁ። መልሴ አዎን የሚል ነው። እስቲ ጳውሎስ ለገላትያ ሰዎች የጻፈውን እንመልከት። በኢየሱስ ክርስቶስ ከሙታንም ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ይላል። ገላትያ ምዕራፍ 1 ቁጥር 1ን ተመልከቱ። ገላትያ ምዕራፍ 1 ቁጥር 1ን መመልከት ይቻላል። ጳውሎስ ወዳጆቼ በእግዚአብሔር አብና በጌታ ኢየሱስ ክርስቶስ ሐዋርያ እንዲሆን እንደተመረጠ ይነግረናል። እግዚአብሔርን በመንፈስ ቅዱስ ከቀባ በኋላ ለዓለም ሐዋርያ ይሆን ዘንድ ላከው። አስተዋላችሁ? ይህ የጳውሎስ አገልግሎት የይሁዳን ቦታ እንደተካ በመጠኑም ቢሆን ጥሩ ማረጋገጫ ይሰጠናል። በእርግጥ በዚህ ሳቤ ላይ አብዛኛዎቹ የመጽሐፍ ቅዱስ አዋቂዎች እንደማይስማሙ እገምታለሁ። ነገር ግን የኔን ሐሳብ ትቼላችሁ ማለፍን ወድጄዋለሁ። ሌላው ሊጠቀስ የሚገባ ነገር ቢኖር የሐዋርያ ሥራ ምዕራፍ 1 እንዴት አድርጎ አራቱን ወንጌሎች በአንድ ላይ አካቶ እንደገለጻቸው እንደገና መመልከቱ ነው። ማቴዎስ በትንሣኤ መልእክቱን ሲደመድም፣ ሉቃስ ደግሞ ስለ ክርስቶስ በመግለጽ መልእክቱን ይዘጋል። ሉቃስ ስለ መንፈስ ቅዱስ በሰጠ ተስፋ መልእክቱን ሲያጠቃልል፣ ዮሐንስ ደግሞ በክርስቶስ ዳግመኛ ምጽአት መልእክቱን ያበቃል። የሐዋርያት 1 አራቱንም ወንጌል በአንድ ላይ በማቅረብ እያንዳንዱን ለመግለጽ ይሞክራል። ስለዚህ አራቱም ወንጌሎች ወዳጆቼ በሐዋርያት ሥራ ውስጥ ሲገለጹና የሐዋርያት ሥራ በወንጌልና በደቀ መዛሙርት መካከል ድልድይ ሆኖ ቀርቦ እናገኘዋለን። እንግዲህ ስለዚህ ቃሉ እግዚአብሔር እየተመሰገነ ይሁን እያልን የዛሬውን ምሽት ጥናታችን በዚሁ እናጠቃልላለን። ደህና አደሩ።
ቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።